ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 7 2014 ዓ ም ዝግጅታችን ጀመራል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስለ መጪው ሁሉን አቀፍ ሀገራዊ ምክክር
እንሳተፋለን አንሳተፍም የሚለው ገና ስራ አስፈጻሚ ኮሚቴ ተነጋግሮበት አልወሰንም። አንሳተፍም አልተባለም፣ እንሳተፋለንም አልተባለም። ነገር ግን የራሳችን ግምገማ እያካሄድን እንገኛለን።
ሁሉንም የፖለቲካ አስተሳሰቦች ያካተተ የሁለት የሶስት ዓመት ብቻ ሳይሆን የሰላሳ የአርባ ዓመት የፖለቲካ ልዩነቶችን በውይይት የሚፈታ እንዲሆን ነው የምንፈልገው።
ህዝብን ለመፈናቀል ለሞት እና ለተለያዩ ሀብቶችን ለውድመት የሚዳርጉ ነገሮችን በአስቸኳይ መጀመሪያ ቆሞ ሁሉንም ያካተተ ነው መሆን ያለበት። ይህንን የማይሆን ከሆነ ግን ያው እንግዲህ ያፈረስናት ያለን ሀገር ዞሮ ዞሮ ታረቅን ብንልም አልታረቅንም ማለት ነው። ውጊያው ቀጠለ።
የፖለቲካ ፓርቲዎችንና ምሁራንን አነጋግረናል። በዚህ ምሽት ዘገባ ይዘናል። ዝግጅቶቻችንን ዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። አብራችሁን አምሹ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ በሚቀጥለው ሳምንት ወደ ሳውዲ አረቢያ፣ ሱዳንና ኢትዮጵያ እንደሚያመሩ የውጭ ጉዳይ መስሪያ ቤቱ አርብ ዕለት አስታውቋል። በተለይ በሱዳንና ኢትዮጵያ ያለው ቀውስ በቀጠለበት በአሁኑ ሰዓት አዲስ ሹሙ ዴቪድ ሳተርፊልድ እና የውጭ ጉዳይ መስሪያ ቤቱ ረዳት ጸሐፊ ሞሊ ፊ ከአስር ቀናት በላይ ለሚሻገር ጊዜ በሪያድ፣ ካርቱምና አዲስ አበባ ይቆያሉ ተብሏል። በሪያድ ሁለቱ ባለስልጣናት የሀገሪቱ የሽግግር መንግስት እንዲመለስ የሚጠይቁ የሱዳን ወዳጆችን ያገኛሉ ተብሎ ይጠበቃል። ሳተርፊልድ እና ፊ በመቀጠል ወደ ካርቱም በማምራት የአፍሪካ ዴሞክራሲ ለውጥ አቀንቃኞችን፣ የሴቶችና የወጣቶች ቡድንን፣ የሲቪል ወታደራዊ ተቋማት አመራሮችና የፖለቲካ ሰዎችን ያነጋግራሉ በሚል እቅድ ተይዟል። መልእክታቸው ግልጽ ይሆናል። ዩናይትድ ስቴትስ ለሱዳን ህዝቦች ለነጻነት፣ ሰላምና ፍትህ ቁርጠኛ ናት ብሏል መስሪያ ቤቱ በመግለጫው። ኢትዮጵያ ውስጥ ደግሞ በሀገሪቱ ውስጥ ስር ለሰደደው የእርስ በርስ ጦርነት እልባት ለመስጠት ባለስልጣናቱ ከጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ተብሎ ይጠበቃል። የአየር ድብደባን በማቆም የመንግስት ባለስልጣናት ወቅታዊውን የሰላም ጅምር እንዲቀጥሉበት እንደሚበረታቱ መግለጫው አክሎ ጠቁሟል። በቱርክ የዩናይትድ ስቴትስ አምባሳደር የነበሩት ሳተርፊልድ የቀድሞውን ልዩ ልዑክ ጄፈሪ ፌልትማንን የተኩት እንደ አውሮፓውያን አቆጣጠር ጥር 6 ነበር። በማሊ ወታደራዊ መንግስት ላይ የተጣለው አዲስ ማዕቀብን ተከትሎ በርካታ አየር መንገዶች ወደ ማሊ የሚያደርጉትን በረራ ካቋረጡ በኋላ የሀገሪቱ መንግስት ከምጣኔ ሀብት አደጋ ያድነኛል ያለውን የራሱን ውሳኔ መወሰኑን አስታውቋል። የማሊ ወታደራዊ መንግስት የተለያዩ አየር መንገዶች አገልግሎት መቀጠል ያለመቀጠላቸውን ለሀገሪቱ አቪዬሽን እንዲያሳውቁ ከትላንት አርብ ጀምሮ የ72 ሰዓታት የጊዜ ገደብ አስቀምጧል። የትራንስፖርት ሚኒስትሩ ማዲና ሲሶኮ ባወጡት መግለጫ አየር መንገዶቹ በተቀመጠላቸው የ72 ሰዓታት ጊዜ ገደብ ምላሽ የማይሰጡ ከሆነ የተያዘላቸው የጊዜ ሰሌዳ ተሰርዞ ለሌሎች አየር መንገዶች እንደሚሰጥ ገልጿል። የማሊ ወታደራዊ መሪዎች የሀገሪቱ ምርጫ እንዲራዘም ከወሰኑ በኋላ የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኮዋስ በማሊና በአባል ሀገሮች መካከል ንግድ እንዲቋረጥ የወሰነበትን ማዕቀብ በቅርቡ እንደጣለባት ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የማይንማር ወታደራዊ አስተዳደር ከስልጣናቸው በተወገዱት የብሔራዊ ሊግ ለዲሞክራሲ ፓርቲ መሪ አንግ ሳን ሱቺ ላይ ተጨማሪ 5 የሙስና ክሶች እንደከፈተ ለሀገሪቱ የሚስጥር ፍርድ ቤት ቅርብ የሆኑ ምንጮች አስታወቁ። እነዚህ ክሶች በእውቋ የፖለቲካ ሰው ላይ የተከፈቱት ክሶችን ቁጥር 16 ያደርሱታል። በአሁኖቹ ክሶች ላይ የሀገሪቱ የቀድሞ ፕሬዝዳንት ዊን ማይንተም የተካተቱ ሲሆን ለአደጋ መከላከል ጥቅም እንዲውሉ ተብለው ከተገዙ ሄሊኮፕተሮች ጋር ግዢ እና አጠቃቀም ጋር የተያያዙ እንደሆነም ማንነታቸውን የደበቁ ምንጮች ራዲዮ ፍሪ ኤሽያ ለተሰኘው የአሜሪካ ድምጽ አጋር ጣቢያ ተናግረዋል። አርብ ዕለት በነበረው የፍርድ ቤት ውሎ ያልጎን የሚባለው የሀገሪቱ ክልል የገንዘብ ቁጥጥር ሹም ኪን ማርቶ በአቃቢያነ ሕግ አማካኝነት ስለ ሙስና ክስ ምስክርነታቸውን እንዲያሰሙ ተደርገዋል። በሳምንቱ መጀመሪያ ላይ ፍርድ ቤቱ ሱኪ በሕገ ወጥ መንገድ የራዲዮ መገናኛ ይዘው ተገኝተዋል፣ የኮቪድ-19 ደንቦችን ጥሰዋል በሚል የአራት ዓመት እስር ተፈርዶባቸው ነበር። ይህም በዝግ ችሎት ጉዳያቸው እየታየ ያሉት የአንግ ሳን ሱቺን የእስር ቅጣት ወደ 6 ዓመታት ከፍ አድርጎታል። እሳቸው ደጋፊዎቻቸው፣ የመብት ተሟጋች ቡድኖችና የውጭ መንግስታት ቀደም ያሉትን ክሶች ፖለቲካዊ ግብ ያላቸው ናቸው በሚል ተቃውሟቸዋል፣ አውግዘዋቸዋል። አንግ ሳን ሱቺ እና የቀድሞ ምክትል ፕሬዚዳንት ዊን ማይንት በአውሮፓውያኑ የቀን አቆጣጠር የካቲት 20/2021 ዓ.ም ወታደራዊ መንግስት በኃይል ስልጣን ከያዘ በኋላ ነበር በቁጥጥር ስር ዋሉት። የዘንድሮን የክረምት ኦሎምፒክ የምታስተናግደው ቻይና ከረር ያሉ የኮቪድ-19 ክትባት መመሪያዎች ይፋ አድርጋለች። አትሌቶች መከተብ አለባቸው አሊያም ደግሞ ለረጅም ጊዜ ተገለው እንዲቀመጡ ሊደረጉ እንደሚችሉ አስታውቃለች። በየቀኑ መመርመርና መከላከያ ጭንብል ማጥለቅ አትሌቶቹ ሊፈጽሟቸው የሚገቡ ያዘቡት ግዴታዎች ሆነዋል። የኮቪድ-19 ቫይረስ የተገኘበት ተወዳዳሪ ወደ ማቆያ ስፍራ ከመላኩ በተጨማሪ ዳግም ነጻ እስኪሆን ድረስ በውድድሩ እንደማይሳተፍ ተነግሯል። የአሁኖቹ ጠንከር ያሉ ደንቦች የኦሚክሮን ዓለም አቀፍ ስርጭት ባየለበት በአሁኑ ሰዓት ከቫይረሱ ነጻ የሆኑ በሺዎች የሚቆጠሩ ጎብኚዎችን በአንድ ጊዜ የሚያስተናግድ ኦሎምፒክ ለማከናወን ያለመ መሆኑ ተሰምቷል። እነዚህ ደንቦች በጃፓን የበጎ ኦሎምፒክ ወቅት ከተተገበሩት ጋር ተመሳሳይነት ቢኖራቸውም በይዘት ግን ከረር ያሉ መሆናቸው ተጠቅሷል። ወረርሽኙ ከተቀሰቀሰ ወዲህ ቻይና ዜሮ ኮቪድ የተባለ ፖሊሲ ለማስፈጸም እየጣረች ትገኛለች። የቤጂንግ የክረምት ኦሎምፒክ በአውሮፓውያኑ የቀን አቆጣጠር የካቲት 4 ይጀምራል። ዘገባው የአሶሼትድ ፕሬስ ነው። አድማጮች፣ ለዜናው የተያዘው ጊዜ በዚህ ያበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 7 2014 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም መደበኛ ስርጭቶቻችንን በዌብሳይታችን amharic.voanews.com በፌስቡክ ላይቭ አት ቪኦኤ አምሃሪክ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። በትዊተርም ሐሳቦቻችሁን እንድታካፍሉ እንድታንሸራሽሩ እንጋብዛለን። ኑ ጭቃ እናብካ።
እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ 2-3 ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው።
በዚህ ምሽት በስፋት ትሰሟቸዋላችሁ። አሁን ወደ መጀመሪያው ዘገባ እንሸጋገር። የኢትዮጵያ አየር ኃይል ባለፉት 2 ሳምንታት ውስጥ አካሂዷቸዋል በተባሉ ጥቃቶች 108 ሲቪሎች መገደላቸውንና ሌሎች ብዙዎች መጎዳታቸውን የተባበሩት መንግስታት ባለስልጣናት ተናግረዋል። በሌላ በኩል የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች በነዳጅ እጥረት እንዲሁም በአፋርና በትግራይ ክልሎች አዋሳኝ በመትገኘው አባላ ከተማ ላይ እየተካሄደ ባለ ግጭት ምክንያት የረድኤት ተቋማት ሰብአዊ አቅርቦቶችን ወደ ትግራይ ማስገባት መቸገራቸውን አስታውቀዋል። ኤደን ገረመው የቃል አቀባዩን መግለጫ ከሊሳ ሽላይን ዘገባ ጋር አቀናጅታ ታቀርባለች።
ባለፉት ሁለት ሳምንታት ውስጥ በትግራይ የተደረጉ የአየር ጥቃቶች የመንግስት ንብረት የሆነ የቴክኒክና ሙያ ማሰልጠኛ ተቋም፣ የተፈናቃዮች መጠለያ፣ ወፍጮ ቤት፣ የግል ሚኒባስና ብዙ ሲቪሎች ላይ ኢላማ ያደረጉ ነበሩ። የተባበሩት መንግስታት ድርጅት የሰብአዊ መብት ቃል አቀባይ ሊስትሮሴል ህይወታቸው ያለፉ ሰዎችን ቁጥር በኢትዮጵያ ከሚሰሩ የስራ ባልደረቦቻቸው የተሰበሰበ መሆኑን ይናገራሉ።
በጥር 7 በደደቢት የሀገር ተፈናቃዮች ላይ የደረሰው ጉዳት እጅግ አስከፊ የሆነ የአየር ጥቃት ነው። 56 ሰዎች ህይወታቸው አልፏል። 30 ሰዎች ደግሞ ጉዳት ደርሶባቸዋል። አሁን ደግሞ ህክምና ሲደረግላቸው የነበሩ 3 ሰዎች ህይወታቸው ማለፉን ተረድተናል። ይህም የሟቾቹን ቁጥር 59 አድርሶታል።
ትሮሴል በትግራይ የደረሰው የአየር ጥቃትን በተመለከተ የሚረብሹ የሲቪል ጥቃትና ጥፋቶች ዜና እንደደረሷቸውም ይገልጻሉ።
የኢትዮጵያ ባለስልጣናትና አጋሮቻቸው የሲቪሎች ንብረትና ሲቪሎችን መጠበቅ የሚለውን ዓለም አቀፍ ህግ እንዲያከብሩ ጥሪ እናቀርባለን። ማንኛውም ጥቃት የአየር ጥቃትን ጨምሮ ይህንን ነገር በማክበር በጥንቃቄ ነው ጥቃት መፈጸም ያለበት። ይህንን ማክበር ካልተቻለ ዓለም አቀፍ ወንጀል ይሆናል ማለት ነው።
በዚህ ጉዳይ ላይ እስካሁን ድረስ ከኢትዮጵያ መንግስት የተሰማ ምላሽ የለም። በሌላ በኩል የእርዳታ እህልን ወደ ትግራይ ማሳለፍን በተመለከተ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በትላንትናው ዕለት ባደረጉት ዕለታዊ መግለጫቸው ላለፉት 4 ሳምንታት ወደ ትግራይ ክልል ምንም አይነት ረድኤት አለመድረሱን የገለጹ ሲሆን ለዚህም በምክንያትነት በአባላ ከተማ በትግራይ ኃይሎችና በአፋር ክልል መንግስት መካከል ያለው ግጭት ባልደረቦቻቸውን ወደ ክልሉ ከመድረስ እንዳገዳቸው አስታውቀዋል። ከዚህ በተጨማሪም ባለፉት 5 ወራት እንደ አውሮፓውያን አቆጣጠር ከነሐሴ 2 2021 ዓ.ም ጀምሮ ነዳጅ የጫኑ መኪኖች ወደ ትግራይ ክልል እንዳይገቡ መታገዳቸውንም ገልጸዋል። በአየር ጥቃቱም የተነሳ ከሽሬ ውጪ ያሉ የእርዳታ ኃይሎች በሙሉ በጊዜያዊነት ስራ ማቆማቸውንም ገልጸዋል። በሌላ በኩል በአማራ ክልል እንደ አውሮፓውያን አቆጣጠር ከጥር 3 እስከ 9 2022 ዓ.ም ድረስ ለ250,000 ሰዎች የምግብ እርዳታ፣ ለሌሎች 47,000 የሚሆኑ ሲቪሎች ደግሞ የአስቸኳይ ጊዜ መጠለያን ተደራሽ አድርገናል ሲሉ አስታውቋል። በአፋር ክልል ደግሞ 330,000 ለሚደርሱ ሰዎች የምግብ እርዳታ ማድረግ መቻሉንም ቃል አቀባዩ ጨምረው አስታውቀዋል።
ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ሁሉን አቃፊ ሀገራዊ ምክክር ለማከናወን የእጩ ኮሚሽነሮችን ጥቆማ የተወካዮች ምክር ቤቱ እየተቀበለ ነው። ኮሚሽኑ ተቋቁሞ ወደ ተግባር የሚገባበት ሂደት አካታች፣ ገለልተኛነቱ የተረጋገጠና የየትኛውም ኃይል ተጽዕኖ የሌለበት መሆን እንደሚገባው የፖለቲካ ፓርቲዎች አሳስበዋል። በምክክር መድረኩ ላይ መሳተፍ አለመሳተፋቸውን ለመወሰን እየተወያዩ መሆናቸውን የሚናገሩም አሉ። ሪፖርተራችን ምትኩ ፈቃዱ የተለያዩ የፖለቲካ ድርጅቶችንና ምሁራንን አነጋግሮ የሚከተለውን አዘጋጅቷል።
በኢትዮጵያ አሁን የሚታዩት ወቅታዊና ከረጅም ዓመታት በፊት የነበሩትን የፖለቲካ ወለድ ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት አካታች የሆነ ብሔራዊ ውይይት እንዲደረግ የሚጠይቁና እንደሚያስፈልግ የሚወተውቱ ግለሰቦች፣ የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲ አመራሮችና ሌሎችም መሰማት ከጀመሩ ቆየት ብሏል። በሌላ በኩል የኢትዮጵያ መንግስት ይህንን ብሔራዊ ውይይት ለማካሄድ ያስፈልጋል ያለውን የኢትዮጵያ ሀገራዊ ምክክር ኮሚሽን ለማቋቋም ለህዝብ ተወካዮች ምክር ቤት ታህሳስ 22/2014 ዓ.ም የቀረበው አዋጅ በአብላጫ ድምፅ አጽድቋል። ኮሚሽኑን በበላይነት የሚመሩ እጩ ኮሚሽነሮች ማንኛውም ሰው ድምፅ እንዲሰጥና የእጩዎቹን ጥቆማ ለመቀበል ተሰጥቶ የነበረው የጊዜ ገደብ ጥር 6/2014 ዓ.ም ይጠናቀቅ የነበረ ቢሆንም 11 የሲቪል ማህበረሰብ ድርጅቶች በጋራና የኢዜማ ፓርቲ ቀኑ እንዲራዘም ባቀረቡት ጥያቄ መሰረት ለአንድ ሳምንት ተራ ተራዝሞ ጥቆማ መቀበሉ ቀጥሏል። ኮሚሽኑ ተቋቁሞ ወደ ተግባር የሚገባበት ሂደት አካታች ገለልተኝነቱ የተረጋገጠና የየትኛውም ኃይል ተጽዕኖ የሌለበት መሆን እንደሚገባው የፖለቲካ ፓርቲዎች ያሳስባሉ። እንደ ኦሮሞ ፌዴራሊስት ኮንግረስ ያለው ፓርቲ በመከክር መድረኩ ላይ ለመሳተፍም ሆነ ላለመሳተፍ ስራ አስፈጻሚ ኮሚቴው እንዳልወሰነ አስታውቋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነ ገምታም በጉዳዩ ላይ ለመወሰን ፓርቲው የራሱን ግምገማ እያካሄደ መሆኑን ገልጿል። የኮሚሽኑ ማቋቋማ አዋጅ ከመጽደቁ ረቂቁ ለህዝብ ተወካዮች ምክር ቤት ገለልተኝነቱ ላይ ጥያቄዎች ተነስተውበት ነበር። የህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ታህሳስ 11 2014 ዓ.ም አካሄዶት በነበረው ህዝባዊ ውይይት መድረክ ላይ ከተነሱት ጥያቄዎች መካከል አብዛኞቹ ገለልተኝነትን የተመለከቱ ነበር። ሆኖም አዋጁ በጸደቀበት ወቅት የገለልተኝነት ጥያቄ ተነስተውበት የነበረው የኮሚሽነሮችን ጥቆማ የጠቅላይ ሚኒስቴሩ ጽህፈት ቤት ይቀበላል የሚለው ቀርቶ ጥቆማው በህዝብ ተወካዮች ምክር ቤት አፈጉባኤ በኩል እንዲቀርብ በሚል ተሻሽሏል። በረቂቅ አዋጁ ላይ ለጠቅላይ ሚኒስቴሩ ተሰጥቶት የነበሩ ኃላፊነቶች የገለልተኝነት ጥያቄ ካስነሱ ጉዳዮች ውስጥ የሚገባ ሲሆን አዋጁ ሲጸድቅ ማሻሻያ ተደርጎበት ኃላፊነቶቹ ለምክር ቤቱ ተሰጥቷል። የኦፌኮ አቶ ጥሩኔ ገምታ የኢትዮጵያ ሀገራዊ ምክክር ኮሚሽኑ ተጠሪነቱ ለህዝብ ተወካዮች ምክር ቤት ቢሆንም የገለልተኝነት ጥያቄ ያስነሱበታል ብለው ያምናሉ።
ብሔራዊ ውይይቱ በማን ይመራል፣ በማን ይካሄዳል የሚለው በህዝብ ተወካዮች ምክር ቤት እየተመራ እየተካሄደ ይገኛል። ይሄ ምክር ቤት ደግሞ አብዛኛው በገዢው ፓርቲ አባሎች እየተሞላ ነው። እንደገና ኮሚሽኑ ጥናቶችን አድርጎ ህዝብን አወያይቶ የጥናቱን ውጤት የሚያቀርበው ለገዢው ፓርቲ መንግስት ነው። ይህም ደግሞ ቀደም ስልም እኛ ስንጠይቀው፣ ስንሞግተው፣ ስንቃወመው የነበረ ስለሆነ ምን ያህል መፍትሄ ይፈልግልናል የሚል ጥርጣሬ አለን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር አቶ የሺዋስ አሰፋ ፓርቲያቸው አገራዊ ምክክር ሂደቱ ምን አይነት ሂደት እንዲኖረው እንደሚፈልጉ ይናገራሉ።
ሁሉንም የፖለቲካ አስተሳሰቦች ያካተተ የሁለት የሶስት አመት ብቻ ሳይሆን የሰላሳ የአርባ አመት የፖለቲካ ልዩነቶችን በውይይት የሚፈታ እንዲሆን ነው የምንፈልገው። ያን ለማድረግ እንግዲህ ሂደቱ ለውጤቱ በጣም ወሳኝ ስለሆነ ሂደቱ በጣም አካታች፣ ገለልተኝነቱ የተረጋገጠ፣ የገዢው ፓርቲም ሆነ የሌሎች ኃይሎች ተጽዕኖ የሌለበት ፍጹም በነጻነት የሚሰራ ተቋም የሚያከናውነው እንዲሆን እንፈልጋለን። በኛ በኩል
የአረና ትግራይ ለዲሞክራሲ ሉዓላዊነት ፓርቲ አመራር የሆኑት አቶ ጎይቶም ጸጋዬ በበኩላቸው ብሔራዊ ውይይቱ ከመካሄዱ በፊት በኢትዮጵያ እየተዋጉ ያሉ ኃይሎች በሙሉ ውጊያ ማቆም እንደሚገባቸው ይናገራሉ።
መጀመሪያ ውጊያው የሚቆምበት የሚዋጉ ኃይሎችን ወይም ደግሞ ህዝብን ለመፈናቀል ለሞት እና ለተለያዩ ሀብቶችን ለውድመት የሚዳርጉ ነገሮችን በአስቸኳይ መጀመሪያ ቆሞ ሁሉንም ያካተተ ነው መሆን ያለበት። ይህንን የማይሆን ከሆነ ግን ያው እንግዲህ ያፈረስናት ያለን ሀገር ታረቅን ብንልም ወይም ደግሞ አልታረቅንም ብንልም ዞሮ ዞሮ ታረቅን ብንልም አልታረቅንም ማለት ነው።
የኦጋድን ነጻ አውጪ ግንባር የፖለቲካ ዘርፍ ኃላፊ የሆኑት አቶ አህመድ ማህመድ ለሀገራዊ ምክክር መድረኩ ዝግጁ መሆናቸውን ተናግሯል።
ከመጀመሪያው አገሪቷ ቀውስ እንደገባችው እንደገለጽ ነው አገሪቷ የሚያስፈልጋት ብሔራዊ መግባባትና ውይይት ነው። እኛ በጽሁፍም በቃለ ምልልስም በስብሰባም ገልጸናል። ከአሁን በፊትም ተዘጋጅተናል ለውይይቱ እና ለምክክሩ። ከአስራ አንዱ ጀምሮ ከአጀንዳው ከጊዜው ከምኑም እንደዛ ኤቢሲዲ ስቴፕ ባይ ስቴፕ ተደርጎ ገንቢና ለችግራችን ፍትሃዊ ጉባኤ ይሆናል ብለን እናምናለን። በአግባቡ ከተካሄደ ምርጫው በሄደበት መንገድ ይሄንም ከሄደ አገሪቷን ወደ ሸለቆና ማንመለስበት ቦታ የሚወስደን ይመስለናል። ግን ከአሁኑኑ ሁሉንም ነገር ቢታረም ጥሩ ነው።
በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ የሚገኙት አቶ ሽመልስ ኃይሌ ለፖለቲካ ወላጅ ችግር ውይይት መፍትሄ ነው ብሎ እንደሚያምኑ ይናገራሉ።
ሀገራዊ ምክክር ማለት የፖለቲካ ችግር ላብራቶሪ ማለት ነው። ብዙ ሀገራት ይህንን ያደርጋሉ። ነገር ግን የሚያደርጉበት በተለያየ መንገድ ነው። ከተለያዩ ዲሞክራቲክ ከሆነ ስርዓት ወደ ዲሞክራሲ ለመሸጋገር ሀገራዊ ምክክር በኮንፈረንስ ደረጃ ያካሄዳሉ። እንደ ኢትዮጵያ ያለው ደግሞ ዘለግ ያለው የቆየውን ችግርን ለመፍታት የሚያካሄዳሉ እና ሀገራት በተለያየ መንገድ ሀቪሊ ሰክሰስ ያልሆኑ በተለያየ ደግሞ ፌል ያደረጉም አሉ እና ለኢትዮጵያ የሚሆነው እያንዳንዱ በተለያየ ሀገራት ያካሄዱት ሰክሰሳቸው ምንድን ነው፣ ድክመታቸው ምንድን ነው የሚለውን ሆሊስቲክ የሆነውን ሀሳብ መያዝ ነው የሚሻለው ይመስለኛል።
በኢትዮጵያ አሁን ባለው ተጨባጭ ሁኔታ እነማን በዚህ ውይይት ላይ መሳተፍ አለባቸው ተብሎ ያቀረበላቸው ጥያቄ የኢዜማው አቶ የሺዋስ አሰፋ ዝርዝር ጉዳዮቹ በኮሚሽኑ በነጻነት እንዲወሰኑ እንደሚፈልጉ ጠቁመዋል።
ምንም የፖለቲካ አጀንዳ የማይካተት መኖር የለበትም፣ ምንም አይነት ሀሳብ ከጠረጴዛ ውጭ መሆን የለበትም የሚል አለት። ከዛ ቀጥሎ ግን እነማን ይሳተፉ፣ በየትኛው የአጀንዳ ቅደም ተከተል የሚሆነው የሚለውን ግን ኮሚሽኑ በነጻነት እንዲወስድ ነው የምንፈልገው።
አቶ ጥሩነህ ገምታ በበኩላቸውም መሳሪያ አንስቶ እየተዋጉ ያሉ አካላትም በዚህ ውይይት ላይ መካተት ይኖርባቸዋል ብሎ እንደሚያምኑ ተናግሯል።
እኛ ማንንም ጠላት አድርገን ወይም ማንንም አሸናፊ አድርገን ራሳችንን ተሸናፊ አድርገን አይደለም የምንቆጥረው። በጋራ አሸናፊዎች እንድንሆን ለሀገራችን ሰላም የሚያወርድ ከሆነ፣ ለሀገራችን ዲሞክራሲ ግንባታ አስተዋጽኦ የሚያደርግ ከሆነ፣ ለሀገራችን ሰላም ግማሽ መንገድ አይደለም ብዙ መንገድ ሄደን የምንቀበለው የምንተባበረው መስዋዕትነትን ለመክፈል የጊዜ የእውቀት የገንዘብ የስራ ሁሉ መስዋዕትነትን ለመክፈል ዝግጁዎች ነን።
የአረናው አቶ ጎይቶም ነፍጥ አንግቦ በኦሮሚያ በቤኒሻንጉልና በትግራይ ውስጥ የሚገኙ ኃይላትም በዚህ ውይይት ላይ ሊሳተፉ ይገባል ይላሉ።
በዋናነት መታሰብ ያለበት ከካቢኔ ውስጥ ያሉ ፓርቲዎችን እድል አጥቷል ብለን አይደለም እያሰብን ያለ ነው። ሌሎች የሚዋጉ ኃይሎችን ወይም ደግሞ ሌሎች ከዛ ውጭ ያሉ ነገሮችን በዋናነት መታየት ያለበትና
በዚህ ጉዳይ ላይ አስተያየት የሚሰጡት የፖለቲካ ምሁሩ አቶ ሽመልስ ኃይሌ የሚከተለውም ብሏል።
ንፍጥም አንግቦ የሚንቀሳቀሱ አካላት ምንም እንኳን ሌላ ተጨማሪ የተለያዩ ፖለቲካ ፍላጎት አጀንዳዎችም በተለያየ ጊዜ ጦርነት ውስጥ ቢመጡ መሰረታዊ የሆኑ ግን የፖለቲካ ጉዳዮች አሉ እነሱ መንስኤ የሆነው። ስለዚህ ይሄ ዳይሎግ እነዚህን ጉዳዮች ፊክስ ካደረገ በመሰረታዊነት አንድ ህዝብ ተነስቶ የሚዋጋበት መንገድ አይኖርም ማለት ነው። ያ ድንበር ነው የሚዘጋው እና የየትኛውም ጦርነት መጨረሻው የፖለቲካ ማግባባት ነው። ድርድር ስለሆነ ቀደም ብሎ ህብረተሰቡ ከተነጋገረ ያው በሰሜን በኩል የትግራይ ሊቃን የትግራይ ወጣቶች የተለያዩ በተለያየ መንገድ ኢንቮልቭ አድርጎ ችግራቸው የፖለቲካ ጥያቄያቸው ምን እንደሆነ ከሌሎቹ ጋር ከተነጋገሩ ሌሎቹን ካስረዱ እና ሌሎቹ እነሱን ካስረዱ ጦርነቱ ወደ መገባደዱ የሚያሄድበት መንገድ የለም ማለት ነው።
በቅርቡ ክሳቸው ተቋርጦ ከእስር የተለቀቁ ግለሰቦችን የሚመለከት ሁለት ጎራ ከፍሎ የሚያከራክር ሀሳብ ብቅ ማለት ጀምሯል። አንደኛው ሀሳብ መንግስት በእስር ላይ የነበሩ የፖለቲካ ፓርቲ መሪዎችንና አባላትን ክስ ማቋረጡ ለብሔራዊ ውይይቱ ከአሁኑኑ ተስፋ ሰጪ ነው ሲሉ ይደመጣሉ። በሌላ ወገን ደግሞ የሀገሪቱ ህዝብ ተወካዮች ምክር ቤት በሽብር የፈረጃቸው የፖለቲካ ፓርቲ አባላት ክሳቸውን ማቋረጡ በብሔራዊ ውይይቱ ላይ ጥርጣሬ እንዳላቸው የሚገልጹም አሉ። በዚህ ጉዳይ ላይ አስተያየታቸውን የተጠየቁት አቶ የሺዋስ ሲመልሱ ሰዎች ለምን ተፈቱ የሚል ቅሬታ የለንም፣ ነገር ግን ሂደቱ ላይ የግልጸኝነት ችግር አለው ይላሉ።
ቶሎ ብሎ ወደ ጽንፍ መውጣት ጥሩ አይደለም። አሁን ያለንበት ሁኔታ ተረጋግቶ ማየትን የሚጠይቅ ግራ ቀኝ ማስተዋልን የሚጠይቅ የሁሉ ነው። ኢትዮጵያ ያለችበትን የተወጠረችበትን መንገድ ማየት ያስፈልጋል እና ይሄ ነገር አልፏል ወይ ወድቋል ለማለት በጣም ብዙ ነገሮች ማየት ያስፈልጋል። በእኛ እምነት ቺው ሰው አልፈታ ልንል አንችልም። በተለይ እስር ቤት ለነበርን ሰዎች እንደዚህ አይነት ውስጥ ልንገባ አንችልም፣ ግልጽ ነው። ግን የሚደረጉ ነገሮች አንደኛ የተቋማትን ነጻነት ያከበሩ መሆን አለባቸው። ቢያንስ በውሳኔ ሰጪ አካላት በውይይት የጸደቁና የተስማሙባቸው መሆን አለባቸው። ድንገታዊ መሆን የለባቸው። ፍትህን የረገጡ መሆን የለባቸው። ከዚህ አንጻር በጣም ብዙ ጉድለቶች እንዳሉበት እናምናለን። ያ ግን ጠቅላላ ሂደቱን ዜሮ ያደርገዋል የሚል ግምገማ ግን የለም።
የፖለቲካ ምሁሩ ሽመልስ ኃይሌ በበኩላቸው ውይይት ሲባል እንደ ጦርነት የማትፈልገውን አካል ማስወገድ ማለት አይደለም፣ የማይፈላለጉ አካላት ቢኖሩም አብሮ ቁጭ ብሎ መነጋገር መቻል አለባቸው ብሏል።
አዎ ምንድነው ሀገራዊ ምክክር ስንል ሁሉን አቀፍ መሆን አለበት። ሁሉም አጀንዳ ዋስቶ የምነጋገርበት መሆን አለበት። ስለዚህ እንደ ኢትዮጵያ ላለችው ሀገር በምንም ይሁን የሚጎረብጠው ነገሮችን ቢኖሩም በፖለቲካ ጋር ተያይዞ የታሰሩ ሰዎች ከእስር ቤት መፈታቱ እንደ ኢትዮጵያ ፖለቲካ ባህል ለውጥ መውሰድ አለብን። ምክንያቱም ባለፉት 110 ዓመታት የኢትዮጵያን ፖለቲካ ለመፍታት መሳሪያን ተጠቅመን ተዋግተናል። ብዙ ሰዎች ተጨፍጭፈዋል፣ ሞተዋል። ብዙ ሰዎች ታስሮ ተፈቷል። ብዙ ድርጅቶች፣ ግለሰቦች በአሸባሪነት ተፈርጆ ፍረጃቸው ተነስተዋል። ስለዚህ እነዚህ ያለፍንባቸው 110 ዓመት የሞከርናቸው ነገር ግን ውጤት ሊያመጣ ያቻለ መገለባበጥ ነው የሆነው። ስለዚህ በእኔ እምነት ሰዎች በፖለቲካ ምክንያት የታሰሩ ሰዎች ተፈቶ ሐሳባቸው እንዲያስረዱ የሌሎችን ሐሳብ እንዲያዳምጡና መነጋገር አንደርስታንድ ለመደራረግ መቅረቡ እንደ ጥሩ ሁኔታ ነው መውሰድ ያለብን።
የህዝብ ተወካዮች ምክር ቤት የኮሚሽኑ መቋቋማ አዋጅ ካጸደቀ በኋላ ጥቆማ ማቅረባ ጊዜውን ከጥር 6 ጀምሮ ለአንድ ሳምንት አራዝሞ ተጨማሪ የእጩ ጥቆማዎችን በመቀበል ሂደት ላይ እንደሚገኝ ከትናንት በስቲያ ሐሙስ በወጣው መግለጫ አስታውቋል። ለአሜሪካ ድምጽ ለተጠናከረው ዘገባ ከአዲስ አበባ ምትኩ ፍቃዱ።
ወደ ተከታዩ ዘገባ እንሸጋገራለን። ድሬዳዋና ቆሎጂ መጠለያ ውስጥ ከአራት ዓመታት በላይ መቆየታቸውን የተናገሩ ተፈናቃዮች ተቋቁመው ራሳቸውን እንዲችሉ አለመደረጉን በመግለጽ ቅሬታ አሰምተዋል። ድሬዳዋ የነበሩ ተፈናቃዮችን ማቋቋማቸውን የመንግስት ባለስልጣናት ቢናገሩም ተፈናቃዮቹ ግን ተደርጓል የሚባለው ድጋፍ በቂ አይደለም እያሉ ነው። በሌላ በኩል ሶማሌ ክልል ውስጥ ባለፈው ዓመት የተከሰተው ጎርፍና የዘንድሮው ድርቅ በመደራረባቸው ጥሪቱን እንዳሟጠጡበት ክልሉ አመልክቷል። አዲስ ቸኮል ዝርዝሩን ይዟል።
ከአራት ዓመት በፊት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ተከስቶ በነበረው ግጭት ምክንያት ከኦሮሚያ ተፈናቅለው ድሬዳዋ ሚሌኒየም ፓርክ ውስጥ የተጠለሉ ዜጎች እንዲቋቋሙና ራሳቸውን እንዲችሉ የሚያደርጋቸው ድጋፍ እንዳልተደረገላቸው ለአሜሪካ ድምጽ ተናግረዋል። የተፈናቃዮቹ ኮሚቴ አስተባባሪ እንደሆኑ የነገሩን ፖኮር ሀሰን የተባሉ ተፈናቃይ ከተጠለሉበትም እንዲለቁ መጠየቃቸውን ተናግረዋል።
አራቱ ዓመት እኛ መጀመሪያ ያለንበት በተው ቦታ ያው ችግር ተፈጠረ። ሰላም አጥተን ወደዚህ ወጣን። ስንመጣ ደግሞ ያው አንድ ቦታ እዚህ አንድ ምሌምበርክና እዚህ ወጣት ማዕከል ሁለት ግሩፕ ሆነን ቦታው ስላልበቃን ወደ ላይ አራት ዓመት ሙሉ ቆይተን ነበር። ከዛ አሁን ነገ ተነጎዳ ቆም ነገር እናረጋለን እያሉ አራት ዓመት ሙሉ ቆይተን ነበረ። አሁን ግማሻችን ተወስዷል ወደ የተለያየ ባጆች፣ እዚህ ወደ ሽኒሌ፣ ወደ ሙሉ የሚባል፣ ወደ አውባሬ የሚባል ብዙ ቦታ እየተወሰደ ነው። ሲወሰድ ደግሞ እስካሁን እኛ ቆም ነገር ያላገኘ ነው ነገር የለም። ቦታ ብቻ ተሰጠን ለግማሻችን፣ ግማሹም እዚህ ቀርቶ ድርጅት ልቀቁ ቦታው እያሉ እኛ እንለቃለን ቦታ ነስቱን እያለ ግማሹ ቦታ መሬቱ አልበቃም ብሎ መንግስት እጅ እየጠበቀ ነው።
ከቅርብ ጊዜ ወዲህ የምግብም የንጹሃም ሆነ የሕክምና አገልግሎት በአግባቡ እንደማያገኙም የተናገሩ አሉ። በሌላ በኩል ግን ድሬዳዋ የሚገኙ ከ4000 በላይ ተፈናቃዮች ከመጠለያ ወጥተው ራሳቸውን እንዲችሉ ተደርጓል ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ በፌስቡክ ገጻቸው ላይ አስፍረዋል። በድሬዳዋ ሚሌኒየም ፓርክ መጠለያ ቆይተው የዩኒቨርሲቲ ትምህርቱን ተከታትሎ መመረቁን የሚናገረው ኤልያስ ዴቶ መንግስት እሱን ጨምሮ ለ527 አባወራዎች ቦታ ሰጥቶ ጄደኒ በተባለ ቦታ መኖር መጀመራቸውን ይገልጻል።
የት ነበር ተፈናቅለ የመጣ?
ከመታራ።
ስንት ዓመት ቆየ እዚህ ድሬዳዋ መጠለያ ካምፕ?
4 ዓመት።
አሁን የት ነው ያለው?
ጄደኒ።
ጄደኒ የሶማሌ ክልል መንግስት የሰራው ቦታ ነው?
አዎ። ቤት አልተሰራም ግን እኛ ነው እዛ ጋር እዛ ሄደን ማለት ነው። በእኛ ሸራ ማለት ነው። በእኛ ሸራ ነው የተሰራ እንጂ እነሱ ገና ቤት አልተሰራም፣ ግን ቦታ ተሰጥተዋል።
ቤት ተሰርቶላቸው የሄዱ ሰዎች የሉ?
የለም። ገና ኮንትራት ወስዶ ገና ይሰራል መሰለኝ፣ ግን እስካሁን ግን እኛ ጋር አልመጣም።
ወደ ጄደኒ ከተመሩት ውጪ አውበሬና ራሱ ወደ ተባሉ ሌሎች ቦታዎችም እንዲሄዱና በየጎሳቸው እንዲሰፍሩ የተደረጉ ሌሎችም ድሬዳዋ ሚሌኒየም ፓርክ ውስጥ ተጠልለው የነበሩ መኖራቸውን ያገኘነው መረጃ ያመለክታል። ሆኖም ከመቶ በላይ አባወራዎች ዛሬም ድሬዳዋ ሚሌኒየም ፓርክ ውስጥ ተጠልለው የሚገኙ ሲሆን አብረዋቸው የነበሩት ሰዎች ወደ ተለያዩ ቦታዎች ሄደው እንዲሰፍሩ ከተደረገ በኋላ የምግብና የንጹህ አቅርቦት እንዲሁም የጤናና ሕክምና አገልግሎቶች የቀነሱባቸው መሆኑን ገልጸዋል። ከኦሮሚያ ተፈናቅለው ድሬዳዋ ተጠልለው የነበሩት ወደ ቀድሞ አካባቢያቸው መመለስ እንደማይፈልጉ የተፈናቃዮቹ አስተባባሪ አቶ ቦቀር ሀሰን ተናግረዋል።
መጡበት የተመለሰ የለም። አጠቃላይ የመጡበት ቦታ የተመለሰ የለም።
ቤት ተሰርቶ ተሰጣቸዋል?
ቤትም የተሰራ የለም። አንደዚህ ወደ መጋላዓት የሚባለው ከውርሶ ወደዛ መሰረት ጀምሮ ቤቱም ሳያልቅ ከ3 ዓመት በፊት ወስዶት ነበር የመንግስቱ። ልክ ቤቱን ጀማምሮት ለመቶ አባወራ ቤቱም ሳያልቅ በመካከል ቆመ። ቤቱም ደግሞ አሁን እየፈራረሰ ከጥቅም ውጭ ሆነ።
ድሬዳዋ የሚገኙ ተፈናቃዮች ቁጥር በአጠቃላይ 4100 እንደሚሆን የሶማሌ ክልል ባለስልጣናት ይናገራሉ። ከዚህ ሌላ ከባቢሌ ከተማ አልፎ በሚገኘው ቆሎጂ መጠለያ ደግሞ 16000 ተፈናቃይ አባወራዎች እንደሚገኙ ተገልጿል። እነዚህን ራሳቸው በማስተዳደረገት ምን ተደረገ ስንል ጠይቀን ነበር። እስካሁን የድሬዳዋዎችን 4000 ተፈናቃዮች ጨምሮ ወደ 12000 የሚሆኑ ሰዎች ከመጠለያ ወጥተው ራሳቸው እንዲችሉ መደረጉን የሶማሌ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ አብዱል ፈታህ መሐመድ አብዲ ገልጸውልኛል። በዚህ አመትም 12000 የሚሆኑ የቤተሰብ አባላት ያሏቸውን 2445 አባወራዎች መልሶ ለማቋቋም መታቀዱንና ለዚህም የስዊዝ ልማት ኮርፖሬሽን የሚባል ድርጅት የገንዘብ ድጋፍ ለማድረግ መስማማቱን አቶ አብዱል ፈታህ አመልክተዋል።
መንግስት ማሰውት የተለያየ ቦታ ሪሎኬት ለማድረግ ነው ያሰበን። የሆነ ዶክመንት ያለ እቅድ አለ። ያ እቅድ ዱርበል ሶሉሽን ምን ኦፕሽን ባለ እቅድ አለ። ዩኤን እና የኢትዮጵያ መንግስት የተስማመ እቅድ ነው። ሪሶርስ ብቻ ነበር የምንጠብቀው። አሁን ባለፈው ሳምንት ስዊስ SDC የምትባል ስዊስ ዲፕሎማቲክ ኮኦፕሬሽን ኃላፊ መጥቶ ነበር። እነሱ የሚተባበሩት በዛው በቅሩ መሰረት የሚተባብሩ ድጋፍ አለ። ያ ድጋፍ እስከ 2000 አባወራ ደገፋል።
አምስተኛ ዓመታቸውን ያዙት ተፈናቃዮችን እስካሁን ማቋቋም ለምን እንዳልተቻለ የተጠየቁት አቶ አብዱል ፈታህ ክልሉ አሉበት ያሉትን ችግሮች ዘርዝረዋል።
አንደኛው መንግስት ኦሮሚያ መንግስት የወሰዱት ጊዜ ለእነሱ ተፈናቃዮች የተቋቋሙት የባለፈው የነበረ መንግስት ነው። እኛ ጋር አሁን በሶስት አመት ውስጥ ነው አዲሱ በሶስት አመት ውስጥ ሪሶርስ አንሳር ነው። አንደኛው ችግሩ አሁን በሪሶርስ የተመለከተ ነገር ነው። ክልሉ እንደሚታወቀው ከሌሎች ክልላቀርነት ነበረ። የተለያዩ መድርኩም አለ፣ የተለያዩ ተፈናቃዮችም አለ። እነሱ በግጭት ብቻ የተፈናቀሉት ብቻ ሳይሆን ድርቅ የተፈናቀሉትም አለ፣ በጎርፍ የተፈናቀሉትም አለ። እና እነሱ ቻናዎች ስላለ ሪሶርሱም አነስተኛ ስለሆነ ከሪሶርስ አንሳር ብቻ ነበረ መልሶ ለመቋቋም ስራ እያስቆየ።
በቀጣዮቹ ሶስት አመታት ግን ሁሉንም ለማቋቋም አቀዳቸውን ኃላፊ ጠቁመዋል። ከድሬዳዋ ራሳቸውን ችለው ተቋቁሟል ስለተባሉትም እንዲህ ብለዋል።
አንደኛው ነጥቡ ይሄ ቤት አላለቁም። ከሶስት አመት ልክ ለውጥ ስመጣ ነው ቤቶች የተሰሩት። እቅዳቸው ሶስት ቦታ አንድ ቦታ 100 ቤት ለመስራት፣ ሁለት ቦታ ደግሞ 200 ቤት ለመስራት ነበር እቅዱ። ግን የኮንትራክት ችግር እኛ ችግር እና የሰኑ እና የወረዳ አስተዳደር ችግሮች ነበረ። ትንሽ ጊዜም ስለሄደ ገንዘቡ በኤክስቼንጅ ምክንያት የወሰዱበት ኮንትራክት እና ማቴሪያል ዋጋው በሳውግዝ ዋጋ የተለያየ ሆነ እና የሱፐርፊሽን ጉዳዮች የተለያየ ነገሮች ነበረ የተገኘ። አሁን ግን እኛ አቅራችን ቶሎ እነዚህ ቤት ሰዎች የኢንጂነሪንግ ቲሞች ምክን ነበር። እነሱ አሴስ ተደርጓል። ሪፖርታቸው አቀረቡት። በቢሮ ማኔጅመንትም በብርን አይተናል። በብር ፈላልገን ለመጨረስ ነው አሁን አቅራችን እሱ እነዚህ መቀላል ያሉት ቤቶች። ሌላ ደግሞ ይሄ ከድርዳ መለያ ባርቲ በተለያዩ ቦታ የተመለሱ ሰዎች ምን አድረገን መሰለኝ፣ አንዳንድ ቦታዎቹ መሬት ለኛ ነው ይገሳል። መሬት ገዝተናል። ምግባቸው በመደበኛ ምግብ እና ሲሄዱት ሌላ ድጋፍ ምግቦችም እየተሰጠን አለን። በቴምፖራሪ ሸልተር እነዚህ ሸልተሮችም ደግሞ ተሰርተዋል። በውሃ በኩል ጤና በኩል ደግሞ ወረዳ እየደገፉ ናቸው።
አሁን ቤት ተሰጧቸው በተለያዩ አካባቢዎች የሰፈሩ ተፈናቃዮች ራሳቸውን የሚችሉባቸው የድጋፍ እቅዶች መኖራቸውንም አቶ አብዱል ፈታህ ይናገራሉ። በሌላ በኩል አሁን ድረስ ድሬዳዋ ሚሊኒየም ፓርክ ውስጥ የሚገኙ ወደ 100 አባወራዎችም ወደ ሸበሌ ዞን እንዲሄዱ እንደሚደረግ አቶ አብዱል ፈታህ ተናግረዋል። የተፈናቃዮቹ አስተባባሪ አቶ ቦቆርም ተፈናቃዮቹ ከድሬዳዋ ወደ ሸበሌ ዞን የሚወስዳቸው መጓጓዣ እየተጠበቀ መሆኑን አረጋግጠውልናል። የምግብና ንጹህ መጠጥ አቅርቦት መጓደልም በቅርቡ ወደ ሸበሌ ዞን ይሄዳሉ በሚል ታሳቢ አቅርቦቱ እንደቀድሞ ባለመላኩ መሆኑን አቶ አብዱል ፈታህ ይናገራሉ። ከአራት ዓመት በፊት በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ተፈጥሮ በነበረው ግጭት ሳቢያ ከተፈናቀሉት መካከል ጅጅጋ ከተማ አቅራቢያ ከምትገኘው የኦሮሚያ ጭናክሰን ከተማ ተፈናቅለው የነበሩት 3600 የሚሆኑት ግን ወደ ከተማይቱ መመለሳቸውን የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ ይፋዊ ገጽ ላይ የወጣው መረጃ ያመለክታል። በግጭቱ ኦሮሚያ ክልል 1 ሚሊዮን የሚሆኑ ሶማሌ ክልል ደግሞ 660 ሺህ አካባቢ ቁጥር ያላቸው ተፈናቃዮችን ማስተናገዳቸውን ሲገልጹ ነበር። ይሁንና አብዛኞቹ ተፈናቃዮች በሁለቱ ክልሎች ድንበር አካባቢ የሚገኙ አርሶ አደሮችና አርብቶ አደሮች በመሆናቸው ግጭቱ ሲቆም ወደ ቀድሞ መጠለያቸው ለመመለስ ብዙ አልተቸገሩም። በከተሞችና ከድንበር አካባቢ ከራቁ አካባቢዎች የተፈናቀሉት ግን ወደ መጠለያ ሰፈሮች ለመግባት ተገደው ነበር። የኦሮሚያ ክልላዊ መንግስት እነዚህን ተፈናቃዮች በልዩ ልዩ የክልሉ ከተሞችና በአዲስ አበባ ሲያሰፍር፣ ሶማሌ ክልል ግን መጠለያ ከገቡ ተፈናቃዮች መካከል አብዛኞቹን በተለያዩ እክሎች ምክንያት ራሳቸውን ማስቻል እንደተሳነው ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ነው ያለነው። ከዚህ መደበኛ ስርጭታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2:30 ጋቢና በሚል ርዕስ የሚቀርብላችሁን ዝግጅት እንድታዳምጡ እንጋብዛለን። በኦሮምኛ ከምሽቱ 2:30 እስከ 3 ሰዓት፣ በትግርኛ ከምሽቱ 4 ሰዓት እስከ 4:30 በተመሳሳይ ሞገዶች ላይ አለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አስተያየቶቻችሁን ልታጋሩን ብትሹ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ላይ ደውላችሁ ሐሳቦቻችሁን መተው ትችላላችሁ። በድምፅ በተቀረጸው መመሪያ መሠረት አኑሩ ታዲያ አስተያየቶቻችሁን። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com። ከመላ ዘጋቢዎቻችንና የቴክኒክ ባለሙያዎቻችን እንዲሁም ከምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ጋር አብረናችሁ ነን። ሶሎሞን አባተ ነኝም አስተናግዳችሁ። አሁን አንድ ሙዚቃ ለቅዳሜ እንሆ። አባለም ለምኔ አባለም ለምኔ ጀበሮ ታደባ ሳልሰራ ኩነኔ አባለም ለምኔ አባለም ለምኔ ጀበሮ ታደባ ሳልሰራ ኩነኔ ወደ ተከታዩ ዘገባ እንሸጋገር። ፈጣን ምግቦችን በማዘጋጀትና ለገበያ በማቅረብ የሚታወቀው ግዙፉ የአሜሪካ ኩባንያ KFC በበርካቶች ዘንድ ተወዳጅ የሆነውን የድንች ጥብስ ለማዘጋጀት የድንች እጥረት እንዳጋጠመው ማስታወቁን ተከትሎ ኬንያውያን ተገልጋዮች የድርጅቱን ምርት ላለመግዛት አድማ ጠርተዋል። ኬኤፍሲ ኬንተኪ ፍራይድ ቺከን ነው ሙሉ ስሙ። ባወጣው መግለጫ የድንች እጥረቱ ያጋጠመው በኮቪድ-19 ወረርሽኝ ምክንያት የጥሬ ድንች አቅርቦት ላይ የመዘግየት ችግር በመፈጠሩ መሆኑን ቢያስታውቅም በሀገር ውስጥ የተመረተ ድንች አለመጠቀሙ ኬንያውያኑን አስቆጥቷል። የጃክሰን ቡንጋኒን ዘገባ ስምንሽ ቆየት አቀርበዋለች።
ድንች ኬንያኖች በከፍተኛ መጠን ከሚመገቡት ምግብ ሁለተኛውን ደረጃ ይይዛል። ሆኖም ፈጣን ምግቦችን በመሸጥ የሚታወቀውና በኬንያ ከ10 ዓመት በላይ ሲሰራ የቆየው KFC ድርጅት ግን የኬንያ ገበሬዎች የሚያመርቷቸው ድንቾች የጥራት ደረጃቸውን የጠበቁ አይደሉም በማለት ድንቾቹን ከሀገር ውስጥ ገበያ እንደማይገዛ ማሳወቁ በርካታ ኬንያውያንን አስቆጥቷል። በርካቶችም ቅሬታቸውን በማህበራዊ ሚዲያዎች ላይ እየገለጹ ሲሆን የKFC ምርቶችን አትጠቀሙ በሚል የተጀመረው ዘመቻ በትዊተር ላይ በአንደኛ ደረጃ መነጋገሪያ ርዕስ ሆኗል። ይህን አስመልክቶ የቪኦኤ ጋዜጠኛ ሙቪንጋኒ ያነጋገራቸው ቱክላሜ የተሰኘ የእርሻ አመራር ድርጅት ኃላፊ የሆኑት ኬቨን ካማው በኬንያ ምንም አይነት የድንች ምርት እጥረት ሳይኖር ኬፍሲ ከሀገር ውስጥ ገበሬዎች አለመግዛቱ ችግር መኖሩን ያሳያል ብለዋል።
But then the issue is when we find farmers throwing away a lot of
ትልቁ ችግር ገበሬዎቻችን የሚያመርቱት ድንች በገበያ ስርዓት ውስጥ ተቀባይነት ማጣቱ ነው። ይሄንን ማየት በጣም ይጎዳል። ምክንያቱም ድርጅቱ ሊገዛውና ሊጠቀምበት የሚችለው በቂ ድንች በሀገራችን አለ።
ኬፍሲ የሚጠቀምባቸውን ምርቶች ከግብጽና ከኔዘርላንድ እንደሚያስመጣ የሚናገሩት የእርሻ አመራር ድርጅት ኃላፊው የሀገር ውስጥ ድንች ምርት የጥራት ደረጃው ዝቅተኛ ከሆነ ኬፍሲ በኬንያ በቆየበት ጊዜ የምርት ጥራቱ እንዲሻሻል ሊያግዝ ይገባ ነበር ይላሉ።
And the biggest issue is in that 10 years I believe
if በኬንያ የሚመረተው ድንች ጥራት በሚፈለገው ደረጃ ላይ ካልሆነ ገበሬዎቻችንን በማሰልጠን በሚፈለገው ከፍተኛ ደረጃ ማምረት እንዲችሉ ማድረግ ይቻል ነበር። ኬፍሲ በኬንያ ውስጥ ውጤታማ መሆን የቻለው ሰው በፊልምና በመሳሰሉት ሲያየው ስለኖረና እንደ እድገት ምልክት የሚቆጠረው ድርጅት ስለሆነ ነው። ስለዚህ ቢያንስ የገበሬዎቻችንን አቅም በመገንባትና ጥራት ያለው ምርት እንዲያመርቱ በማድረግ ውጤታማ ያደረገውን ማህበረሰብ መርዳት ይችል ነበር።
ኬንያኖች ቅሬታቸውን ወደ ማህበረሰብ ሚዲያ ከወሰዱና ህብረተሰቡ የKFC ምግቦችን እንዳይጠቀም ዘመቻ ከጀመሩ በኋላ ግን KFC የሀገር ውስጥ ምርት አቅራቢዎችን መጠቀም እንደሚጀምር ቃል ገብቷል። ካማው ይህ ውጤት የተገኘው ባለፈው አንድ ሳምንት ውስጥ በማህበራዊ ሚዲያ ኃይል KFC ላይ የደረሰው ጉዳት ከፍተኛ በመሆኑ ነው ይላሉ።
I really do wish that the leadership at KFC Kenya
ከሁሉም በላይ ደስ የሚለኝ የKFC አመራሮች ከኔ ጋር ብቻ ሳይሆን ከኬንያ ህዝብ ጋር ቁጭ ብለው ቢነጋገሩ ነው። ምክንያቱም በጉዳዩ ላይ መነጋገርና መላ ማምጣት አለመቻላችን በራሱ ጥሩ አይመስልም። ድርጅቱን እንወደዋለን፣ ግን በዝምታ መግለጫ ማውጣታቸው ብቻ ለገጽታቸው ጥሩ አይሆንም።
በኬንያ በርካታ ፈጣን ምግቦችን የሚሸጡ ድርጅቶች ቢኖሩም ካማው እንደሚሉት ከሁሉም ተወዳጅ የሆነውና በተለይ በወጣት ኬንያውያን የሚዘወተረው ላለፉት 10 ዓመታት በኬንያ አገልግሎት ሲሰጥ የቆየው ኬፍሲ ነው።
ወደ ተከታዩ ዝግጅት እንሸጋገር። አሁን ኑ ጭቃናብካ። ጭቃማብካት በአፈር በጭቃ መጫወት ከህፃንነት ዘመን ትውስታዎች አንዱ ነው። ይህን የጫወታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ህፃናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ያለ ድርጅት መቋቋሙ ተሰምቷል። በቅርቡም ብዙ ሰው የተሳተፈበት ኑ ጭቃናብካ ተብሎ የተጠራ ፌስቲቫል አዘጋጅቶ ነበር። የሐሳቡ ጠንሳሾች ባልና ሚስቱ የኪነ ጥበብ ባለሙያዎች ሐመራ ያሌውና ዮሴፍ ወልደ አማኑኤል ናቸው። ለመሆኑ የልጅነት ጫዋታን ብዙሃን የሚሳተፉበት ፌስቲቫል ለማድረግ ምን አሳሰባችሁ? ሀብታሙ ስዩም የተነሳበት ጥያቄ ነበር። ወደ ሐመራ መልስ እንዝለቅ።
ባልና ሚስቶች ነን። ስለዚህ ሁለት ልጆች አሉን፣ ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር እና እንዴት ነው እኛ ያደግነው፣ እኛ ምንድን ነው የምንፈልገው፣ ልጆቻችን እንዲሆኑ የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን እና ያ ሀሳብ እኛ በራሳችን እንድንቆም በራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምንኖረው። ሌክዥሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ይሄ ማቴሪያል ላይ አልነበረም። እና እሱ ግን እንዴት የተሰራው የሚለው ሀሳብ ነበር ትልቁ ጥያቄ። እና እሱ ደግሞ የተሰራው በነፃነት መጫወታችን፣ አምቦ ጫረቃችን፣ በባዶ መሄዳችን፣ ጢባጢቤ ውሃ የሆን አሁን ልጅነት እንዳለ እንደዚህ ነበረ። እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ ነው ያሳደግናቸው። ዶሮ ጫጩት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው። ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከር ነው። ያ እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀይረውን ብለን ከዛ በኋላ ነው እንግዲህ ስራ የተቀየረው።
ዮሴፍ፣ አብዛኞቻችንም በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረበዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው?
በጣም በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን እቺ ዓለም መንፈሳዊውንም ማቴሪያሉንም ዓለም ብናየው አፈር፣ ጭቃ፣ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ኤኒቲ ወደ ፎርም የምንቀይረው። አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። ሶ የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል ስንኮተኩት እዛ ልጆቻችን የሚያዩ ነበረ። ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ፈሩን ሲነኩት አትክልት ሲተኩ ሲኮተኩቱ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግነውና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐሪመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ፣ እዛው ለስቱዲዮ ነበረን። ስክላፕቸር ብዙ እንሰራ ነበረ። ሶ ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው። እንግዲህ ወላጆች ሁሌ ይጠይቃሉ፣ እንዲያው ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለው ወይ? አዎ የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው። ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለን። እና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው። ቴራፔቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርምሃል ረጅም ሰዓት በጭቃው ኤክስፐሪመንት እያደረጉ ነው መቆየት የሚፈልጉት።
የጤና ስጋት ጉዳይ ሁል ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን ይሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የሚያደርገው ተቋማቸው?
የምንመርጠው ጭቃ አለ። እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው እና በደንብ ፒውሪፋይ የሆነና ለዚህ ስራ የሚሆን አድርገን ነው። ያ ማለት ህጻናትን ቢነኩት ትልልቅ ሰዎችን ቢነኩት ምንም አይነት ሳይድ ኢፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኢፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል ምናልባት ቆዳቸው ፕሮቴክሽን እንዲሆን አንዳንድ ነገሮችን እናደርጋለን እና በዚህ በደንብ በተጠንቅቀን ነው የምናደርገው። ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል እኛ ጋር እንግዲህ። ብራንድ አድርገን ፒውሪፋይ አድርገን ንጹህ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ፣ ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል በንጽህና እንዴት መዘጋጀት እንደሚችል እሱ ያለ ሰው እነዚህ ነገሮች እንወስዳለን ለማለት ነው።
በእስካሁኑ የስራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለው። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናችሁንም በማህበራዊ ገጻችሁ ላይ እያዩ ነበረ። ስላለው ምላሽ እስቲ ንገሩኝ።
እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን የምናየው ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው፣ ከራሳችን ከአጠገባችን ካለ ነገር ላይ ስላመጣ ነው ነው። አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገብ ሲሆን አውቶማቲካሊ መደሰት ብቻ ነው። ምክንያቱም አፈጣጠራችን እንደዛ ስለሆነ እና ከዛ ካለን ከፈጠርንበት ካጠገባችን ነው የወሰድነው ይህን ሀሳብ እና ከስሙም ጀምሮ ምጭቃን አብካ ሲባል በጣም ልጅነት ሁሉ ሰው ወደታች ነው ይሄ ላይ የተጫነበትን ነገር ይረሳና ሁልጊዜ የምናገኛቸው ሰዎች ወደ ልጅነታቸው ሲመለሱ ነው። እነዚህም ሲመጡም የሚያዩትም ስናወራም ገና አፕሮቻቸውም ገና ምጭቃን አብካ ስንል ፈገግ ብለው ነው። የትኛውም ቢሮዎችም ስንገባ ትም ቦታ ስንሄድ ምጭቃን አብካ ነው ካለን በጣም በፈገግታ ነው የሚጀምረው እና በፈገግታ ደግሞ ሲጀመር ምንም ኔጌቲቭ ነገሩ ቢታይ እንኳን ያን ያህል እንደዚህ ጎልቶ አይወጣባቸውም። አንደኛው እሱ ይመስለናል። ሁለተኛው ደግሞ ምንም አይነት ነገር ወደዚህ ወንድ እንደዚህ አይነት አስተሳሰብ መንገድ ብዙ ሰው አልመጣም፣ ወይም ደግሞ የተሻለ የሚመስልን ይሄ ብልጭልጩ ወደ ላይ ወደ ሌላው ዓለም ላይ ያለውን ነገር የተሻለ ብሎ አብዛኛው ማህበረሰብ ወደዛኛው ነው የሚሄደው። ግን የኛ ደግሞ እሱም እናደንቃለን፣ እሱንም እናከብራለን። መነሻው ግን ያስፈልገዋል ነው። ማህበረሰብ ከየት እንደመጣ የቱ ጋር እንደነበረ ካወቅን የት መድረስ እንደምንፈልግ ለመወሰን በጣም ቀላል ነው የሚሆነው። ግን መድረሻውን ብቻ ነው የሚያዩት እንጂ የቱ ጋር ከየት ተነስተው ወዴት እንደሚደርሱ መነሻው አይታወቀው እና ያንን ማሳየታችን የሰዎች ያላወቁት ጥያቄ መመለስ ነው የሚመስለን። እኛ መልስ ስለሆነ የሚያገኙት ሁልጊዜ ደስታ፣ ምርቃት፣ በርቱ፣ ሂዱ፣ እንዳይቆም ነው ሁልጊዜ የምናገኘው እስከ ዛሬ ድረስ እና በሴንተራችን 400 ካሬ ላይ ነው ያለው። አሁን 400 ካሬ ሲባል ሰፊ ይመስላል፣ ግን ሰው እዚህ ሲመጣ የመጀመሪያው በጣም ሰፊ ቦታ ያስፈልጋቸዋል። ትልቅ ቦታ ነው የሚያስፈልጋቸው። በጣም ትንሽ ናት። ከሀሳቡ አንጻር ጥበቱ ፊል ይደረጋል እና እኛም ደግሞ በተቻለን አቅም ያለንን ስፔስ ኢፌክቲቭሊ ተጠቅመን የመጣው ሰው ሁሉ ተደስቶ እንዲወጣ እያደረግን ነው። እኛም አንተኛም እውነት ደግሞ ለመናገር እኛ ስራችን ሳይሆን ኑሯችን ነው የምንኖረው። ኑሮ ስለሆነ ኑሯችን ነው ሼር የምናደርገው።
በመጪ ዓመታት ምን ልታደርጉ አሰባችሁ? በአፍሪካ ትልቅና ታዋቂ የሚሆን የጭቃ ፌስቲቫል ለማዘጋጀትም ፍላጎት እንዳላችሁ ሰምቻለሁ። በእሱ ላይ የተወሰነ ነገር ብትሉኝ፣ እንዲሁም ደግሞ እደ ጥበብን ለማስተማር እንቅስቃሴዎች መጀመራችሁን ሰምቻለሁ። ምን ላይ ለማድረስ አስባችኋል የሚሉትን አጠር አጠር አድርጋችሁ መልሱልኝ።
እንግዲህ ያው የኛ ሀሳብ እንዳልከው ነው፣ በጣም ትልቅ ሀሳብ ነው የምናስበው። 10 ሄክታር ላይ ወረድኛ ዲዛይናችንን ጨርሰናል። ስለዚህ በዛ ውስጥ ልጆችም ወላጆችም ሁሉም ሰው ልጅነቱ እንዲኖር ነው። የልጅነት ማዕከል ነው። ሁሉ ሰው ሲመጣ ልጅነቱን እንዲኖር ከዛ ጀምሮ እንደ አዲስ ሪክሬት የሚያደርግበት እንደ ሪክሬሽናል ሴንተር ነው መፍጠር አላማችን። እዛ ውስጥ ሲመጣ ደግሞ እንግዲህ በባዶ እግር የሚካሄድበት ውሃው፣ አፈሩ፣ ሳሩ፣ ላቬንደሩን፣ ጠጅ ሳሩን፣ አሪቲውን፣ ኮሰረቱን እያሸተቱ የሚሄዱበት በጣም 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 ያጓጓል የምናቋቁመው። ከዛም ደግሞ በፌስቲቫልም ደረጃ ደግሞ ለዓለም ማበርከት የምንፈልገው ይሄንን ዩኒቨርሳል ነገር ነው ጭቃ ለሁሉ ሰው አንድ የሚያደርግ ነው። ስለዚህ አሁን የነበረን የመስቀል አደባባዩ ፌስቲቫል ብታየው ከ10,000 ሰው በላይ የተገኘበት ነው። በጣም 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 ደስታን የሰጠን የሁሉ ሰው ደስታን ያየንበት ነው እና ያ ደግሞ ወደሚቀጥለው ወደፊት እንድናድግ እንድንሄድ አሻግረን ምንም እንዳልሰራን ነው የምናየው እና ያ ደግሞ አንድ ቀለም ፌስቲቫል ነበር የሚለው ያ አንድ ቀለም ፌስቲቫል እና ቱሪስቶች ከውጭ መጥተው አብረን እዚህ እናቦካበትን በጣም ሂውጅ የሆነ ሙሉውን ከተማውን የሚያጥለቀልቅ ኢቨንት ነው ኔክስት እያሰብን ያለ ነው። እንደገና ደግሞ በህፃናቶቹ ላይ ደግሞ ሆነ በሌላው ዓለም ላይ ደግሞ ትራቭል እናደርጋለን። ሁሉም አገር ላይ እንዞራለን። በፌስቲቫል ደረጃ እንግዲህ እንደዚህ እየዞርን ዓለምን ማዳረስ፣ ተፈጥሮ ማገናኘት፣ ሰውን አንድነት መስበክ እሱ ነው የምንፈልገው። ስለዚህ ዩኒቲን በደንብ አድርጎ የሚያሳይ ትልቅ ትልቅ ማቴሪያል ነው ጭቃ። የመጣንበት ነው፣ የምንሄድበት ነው፣ የምንኖርበት ነው። በጣም ደግሞ የሚገርምህ ጭቃን አንስተህ ፊትን ብትቀባ እዛ አጠገብ ያለ ሰው ብትቀባባው ለመለየት እንኳን ትቸገራለህ። እና ሰውን በጣም በሰከንድ ውስጥ አንድ የሚያደርግ ያለን ፈጣሪ የሰጠን ስጦታችን ነው። ስለዚህ ከዛ እሱን በደንብ አድርገን ፕሮሞት ማድረግና የሰው ልጅ አንድነቱን ካወቀ በኋላ መቀጠል ይችላል፣ ሌላ ነገር ማየት ይችላል፣ ሌላ ቪዥን እንዲያይ ነው። ስለዚህ እኛም አገራችንን ያለንበትን የበቀልንበትን አውቀን ኢትዮጵያዊ ልጆች ማድረግ ሳይሆን እኛ የዓለም ዜጋ ማድረግ ነው የምንፈልገው። ስለዚህ እዚህ የበቀሉ ግን የዓለም ዜጎች የሆኑ ፕላን እንደሰሩልን፣ መኪና እንደሰሩልን፣ ሞባይል እንደሰሩልን፣ በጣም ብዙ ህይወታችን ያቀለለውን ነገር የሰሩልን ሰዎች እንዲፈጥሩ ነው። የተፈጠረውን ነገር ተጠቃሚ ብቻ ሳይሆኑ ፈጣሪዎች ልጆችን ማፍራት ነው የኛ ዓላማና ይህንን ይመስላል።
ኑ ጭቃና ቡካ የተሰኘው ተቋም መስራቾች ከሆኑት ሐመረ ሙሉጌታና ዮሴፍ ወልደ አማኑኤል ጋር የነበረኝ ቆይታ ከማብቃቱ በፊት እስካሁኑ የሥራ ዘመናቸው ስላስተናገዷቸው ልዩ ገጠመኞች ጠይቂያቸዋለሁ። የተወሰኑትን ገጠመኞችና የመጪ ዘመን ህልሞች ዮሴፍ ያጋራናል።
ስንጀምረው እንደ ሰመር ካምፖች እያደረግን ነበረ የምንሰራው በየትምህርት ቤቶቹ እየዞረን እና ብዙ ጊዜ የሚያጋጥመን ነገር ያው ኑ ጭቃና ቡካ እንደ ብራንድ ስም ቢሆንም ውስጡ ብዙ ነገሮች አሉ። ጥጥ መፍተል አለው፣ መሸመን አለው፣ ብዙ ዕደ ጥበቦች አሉት፣ ምግብ ማብሰል አለው፣ የህይወት ክህሎቶች አሉት፣ ከእንስሳት ጋር መገናኘት፣ ብዙ ብዙ ፓኬጆች ውስጥ ብዙ ነገር አለ እና ብዙ ወላጆች በቃ አልሄድም ይላሉ። በቃ ልጆቹን አምጥተው አልሄድም ይላሉ። የእኛን ስታፎች በቃ እንትን ብለው ራሳቸው ነው የሚገቡበት እና መከለከል ልጆቹ ሲያው ወላጁን ነው በቃ ደግሞ ልጅነታቸው ትዝ ስለሚላቸው ይጣላሉ ከልጆቻቸው ጋር ራሱ። ይሄ እፍርታ የምንለው አላል ጨዋታ ላይ መሀል ገብተን እና ይሄ በጣም በጣም ሀሴት የሚሰጠን ነገር ነው። ይኸው ሰው ብዙ አሁን በተለይ አዋቂ ብዙ አስብ አለበት ምን አለበት እና ለሞመንት ልክ ጭቃውን ሲነካው የልጅነት ጨዋታዎቹ ስናጫወታቸው በቃ አንድ አይነት ይሆናሉ። ከልጅነታቸው ይመጣል ምንም ወርቅ ነው ጸቡም በቃ የጨዋታ ጸብ ነው ደስ የሚል ነው። እና በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉን እና ቴንክ ዩ ይሄንን ስላነሳኸውም። እንዲያው በተጨማሪ ለማንሳት ያህል እንግዲህ እኛ እንግዲህ ዲዝኒ ወርልድን ካጣቀስን እንዲያው ማጣቀሻ ከሆነ አንድ አፍሪካዊ የሆነ ኢትዮጵያዊ የሆነ ዲዝኒ ወርልድን ነው መፍጠር ስራ ላይ ያለ ነው ብለን ነው የምናምነው። ቢኮዝ ብዙ አብረን የምናያይዛቸው የመጫወቻ አይነቶች አሉ። ብዙ ዲስከቨር ማድረግ የሚገባን ብዙ ነገሮች አሉ። ከዛ ውጭ ፐብሊኬሽኖች አሉ፣ በመጽሐፎች እናደርጋለን። የቴሌቪዥን ፕሮግራሞች አሉን እንዳልኩ በዩቲዩብ የምናደርገው እሱን እያጠናከርን መሄድ እናስባለን። ከዛ ውጭ እነዚህ የኢትዮጵያዊ ጨዋታዎች የሆኑና ብዙ ዓለም ላይ መድረስ የሚችሉ ብዙ እንትኖች አሉና እነሱን ብራንድ ግን በደም ኮሜርሻላይዝ ማድረግ እንፈልጋለን። ልጅነት ሁላችንም ውስጥ ይታያል። አሁን አዋቂ ሆነ እንጂ አምስት ዓመታችንንም ስድስት ዓመታችንንም አስር ዓመታችንም ውስጣችን አልፎ ነው የሄደው እና ሁሉንም ሰው መንካት ይቻላል በዚህ እና በምንፈልገውን መልእክት ማስተላለፍ ይቻላል እና ብዙ ፈን ያለው ስራ ነው። አሴም ታይም ቪዥኑም ትልቅ የሆነ ስራ ነው ለማለት ፈልጋለሁ።
እጅግ በጣም አመሰግናለሁ ሐመርና ዮሴፍ። ኑ ጭቃና ቡካ ስለተሰኘው ፌስቲቫልና የተለያዩ የህፃናትን ጨዋታም ለማሳደግ እየጣረ ስላለው ተቋም ስላጫወታችሁን፣ ስለነገራችሁን በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ።
እኛም በጣም ነው የምናመሰግነው። መልካም ምሽት።
Yeah.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦችና በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ከሌሎችም ተውሳኮችና ከአደጋዎች ይጠብቁ። ሰላም ጤና ይስጥልኝ። በደህና ደሩ።